ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ዳለም ፕሮግራማችን የኢትዮጵያውያን ወጣቶችን ሰቆቃ የሚገልጸውንና ከሶስት መጽሐፍት የተውጣጣውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የደርግ የእስራት ዘመንና ያልታደለው ትውልድ መጽሐፍት የተቀናበረውን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በቅርቡ ተለቀው እንደገና ታስረው የነበሩ እነ አንዷ ለማራጌ እስክንድር ነጋና ሌሎች በጠቅላላው 11 የሚሆኑ ዜጎች አምስት ምሽት ላይ የተለቀቁ መሆናቸው ታውቋል። ሰሞኑን እንደሚለቀቁም የዋስ ፎርም አስሞልቷቸው የነበረ ቢሆንም አገዛዙ ለመልቀቅ ሲያቅማማ ቆይተው በትናንትናው ምሽት ለቋቸዋል። ላለፉት ጥቂት ዓመታት በድጋሚ ተይዘው የነበሩ ዜጎች መፈታታቸው ለነሱ መና ቤተሰቦቻቸው ለጓደኞቻቸውና ለወዳጆቻቸው ከፍተኛ እርካታና ደስታ ማስገኘቱ ግልጽ ሲሆን፣ በሌላ በኩል በቅርቡ ራሱን ኮማንድ ፖስት ብሎ በሚጠራው አካል የታሰሩት እነስዩም ተሾመና ታየ ደንዲያን እንዲሁም ይፈታሉ የተባለ ሲሆን እስካሁን በእስር ቤት እየተሰቃዩ ያሉት በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እንዲፈቱ ትግሉ መቀጠል አለበትም ተብሏል። ለረጅም ጊዜ የተለያዩ መንግስታቶችና አገዛዞች ዜጎችን ኢሰባዊ በሆነ ምርመራ ሲያሰቃዩበት የነበረው በአዲስ አበባ የሚገኘው ማዕከላዊ የምርመራ ተቋም የተዘጋ መሆኑ ተነገረ። በዚያ የሚገኙ እስረኞች ወደ አዲስ አበባ ፖሊስ ኮሚሽን የተዛወሩ መሆናቸውን የሚገልጽ ማስታወቂያ ለቅጽር ግቢው ላይ የተለጠፈ መሆኑ ታውቋል። ማከላይ የምርመራ ጣቢያ የወያኔ አገዛዝ ዜጎችን በከፍተኛ ደረጃ ሲያሰቃይበት የቆየ መሆኑ ግልጽ ሲሆን፣ ከሁለት ወር በፊት የወያኔ የቀድሞ ጠቅላይ ሚኒስትር ተብዬ ኃይለ ማርያም ደሳለኝ የማሰቃያው ቦታ ተዘግቶ ሙዚየም ሊሆን እንደሚችል መወሰን መግለጹ ይታወቃል። የማከላይ ምርመራ ጣቢያ መዘጋቱ አንዳንድ መልካም ርምጃ የሚታይ ቢሆንም የወያኔ አገዛዝ በዜጎች ላይ ኢሰባዊ ምርመራ የሚያካሄድባቸው በርካታ ቦታዎች አሉ በመሆናቸው በዜጎች ላይ የሚካሄደው ኢሰባዊ ምርመራ ሙሉ በሙሉ እስካልቆመና ይህም የህግ ዋስትና እስካላገኘ ድረስ ምንም አይነት እርካታ ማግኘት እንደማይቻል ግልጽ ነው ሲሉ በርካቶች ይናገራሉ። በአንዳንድ ከተሞች የመደበኛና የሞባይል ኢንተርኔት ግንኙነት የተቀጠለ መሆኑ የሚደርሱን ዜናዎች ይገልጻሉ። እስካሁን የኢንተርኔት አገልግሎት ያልተቋረጠው አዲስ አበባ ብቻ እንጂ በሌሎች ከተሞች ላለፉት ወራት የተቋረጠ መሆኑም ተደጋግሞ ተነግሯል። በሌላ በኩል ራሱን ኮማንድ ፖስት በሚል የሚጠራው አካል በየቦታው ወጣቶችን እያሰረ መሆኑ ይነገራል። ባለፈው ሳምንት መርማሪ ቦርድ የተባለው አካል በኮማንድ ፖስቱ 1100 ሰዎች መታሰራቸውን ቢነግርም የተያዙ ሰዎች ከዚያ በብዙ ጥፍ እንደሚበልጡ ብዙዎች እየተናገሩ ይገኛሉ። ከዚህ በተረፈም በመደበኛ አስተዳደር ስራ ጣልቃ በመግባት በርካታ ጉዳዮችን ሊያፋልስ መቆየቱም ይታወቃል። ሰሞኑን በጎንደር ከተማ ከ100 በላይ የሚገመቱ የደሃ ቤቶችን አፍርሶ ዜጎችን ያለመጠለያ ያስቀረመውንም ታውቋል። የፈረሱት ቤቶች ከአስቸኳይ ጊዜ አዋጁ ወዲህ ህገወጥ በሆኑ መንገድ የተሰሩ ናቸው የተባለ ሲሆን፣ ኮማንድ ፖስቱ ያሰራቸውን ከ50 የሚበልጡ ሰዎች ከጥቂት ቀናት እስራት በኋላ የቀን ሰራተኞች ናቸው በማለት ለቋቸዋል። ላለፉት 2 ቀናት በሱዳን ዋና ከተማ በግብጽ በሱዳንና በወያኔ አገዛዝ ባለስልጣኖች መካከል ሲካሄድ የነበረው ስብሰባ ስምምነት ላይ ባለመድረሱ የተበተነ መሆኑ ተነግሯል። ስምምነት ያልደረሱበት የቴክኒክ ጉዳይ ነው ከመባሉ በስተቀር የተገለጸ ነገር የለም። ይህም ሲሆን እንደገና ለመወያየትና ስምምነት ላይ ለመድረስ ጊዜ ያስፈልጋልም ተብሏል። አርብ መጋቢት 28 ቀን በፓለስቲኒያን የጋዛ ግዛት የፓለስቲኒያን ወጣቶች ከእስራኤል ወሰን አካባቢ በመሄድ ከፍተኛ የጎማ ክምር ያቃጠሉ ሲሆን እስራኤል የጸጥታዎች በከፈቱት ጥቃት ከፓለስቲኒያኑ በኩል አንድ ወጣ ሲገደል ከ40 የሚበልጡ ግለሰቦች የቆሰሉ መሆናቸው ተነግሯል። በዛሬው ቀን የተገደለው ወጣት በአንድ ሳምንት ውስጥ በእስራኤል የጸጥታዎች የተገደሉትን የፓለስቲኒያን ወጣቶች ቁጥር ወደ 23 ያደርሰዋልም ተብሏል። ሐማስ ለሚቀጥሉ 6 ሳምንታት ተከታታይ ሰልፍ ጥራ ሲሆን የዛሬው ሰልፍ ሁለተኛ መሆኑ ነው። ሐማስ የተጣለበት ማዕቀብ እስኪነሳና የተዘጋበት በሮች እስኪከፈቱ ድረስ ሰልፍ ማድረጉን የሚቀጥል መሆኑን ገልጿል። ሐሙስ መጋቢት 27 ቀን ከሰዓት በኋላ በሶማሊያ በመካከለኛው ጁባ ግዛት ጂብ ከሚባለው ከተማ አካባቢ የአሜሪካን ወታደራዊ ተቋም የሰው አልባ መንኮራኩርን በመጠቀም ባካሄደው ጥቃት 3 ያልሸባብ አባላትን የገደለ መሆኑን ገልጿል። ወታደራዊ ተቋሙ በተደረገው ጥቃት ሰላማዊ ሰዎች ጉዳት ያልደረሰባቸው መሆኑን አረጋግጫለሁ ብሏል። ባለፉት 3 ወራት አሜሪካ የሰው አልባ መንኮራኩር ጥቃት ባልሸባብ ላይ ሲያካሂድ ያሆኑ 11ኛው መሆኑን ተብሏል። በሌላ በኩል ዛሬ አርብ መጋቢት 28 ቀን አልሸባብ በተከታታይ መኪኖች ላይ የተጠመዱ ቦምቦችን አፈንድቶ 3 ሰዎችን መግደሉና በርካታዎችን ማቁሰሉ ታውቋል። በቦምብ የተጫነው የመጀመሪያ መኪና የፈነዳው ወደ አውሮፕላን ጣቢያ በሚወስደው መንገድ ላይ ባለው ወታደራዊ መፈተሻ ጣቢያ ላይ እንዲቆም ከተደረገ በኋላ ሲሆን በፍንዳታው አንድ ወታደር መሞቱና ሌሎች መቁሰላቸው ተረጋግጧል። ሁለተኛው የፈነዳው በናድር በሚባለው መስቀለኛ መንገድ ላይ ሲሆን ወታደሮች በተተኮሰ ጥይት መኪናው ላይ የተጫነው ቦምብ ፈንድቶ 2 ሰዎችን የገደለ መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረመድህን የተተረጎመ 1989 ዓመተ ምህረት በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረ ሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስ ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል ሲያጥላልቅ ሴቶችን እና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች አፍረተ ሥጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል፣ ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት ብጥስጥሱ ይወጣል። ዝንጠላ በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን፣ የብልት አካባቢ ፀጉርና ቆዳን በፒንሳ መንጨትን፣ የሴትን የጡት ውልብልቢት መቁረጥን፣ ፀጉርን፣ ጀርባን፣ ሆድን በእሳት መለብለብን ያጠቃልላል። በአንዳንድ ሁኔታዎች እጅ እግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የገዓር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብዕነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ሥጋ የሚበሉት ግብረ ሰይል ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ እየጠቀስ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደሉት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ሥጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሮአዊ ግብረ ሰይል ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ፣ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረ ሰይል ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረ ሰይል እንዲያዩ ይደረጋል። ፍንክች አልል ያለ እስረኛ ወላጆች ከፊቱ ቀርበው ግብረ ሰይል ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረ ሰይል ቁም ስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረ ሰይል በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረ ሰይድ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ተኩል ሜትር በ4 ተኩል ሜትር ስፋት ባላት ክፍል ውስጥ 50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይል የሚፈጸመው የትም ነበር። ጅጋር መንነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርጋ አባላት ይስተናበሩ የነበሩ ሶስተኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይል ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረሰይል ፈጻሚዎቹ ምንም እንኳ አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ከግብረሰይል ፈጻሚዎቹ ጥቂቶችም ፍዳ ሲያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የስምንት ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረሰይል ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜ 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ ዓለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናችሁ በመባል ነበር። በተደጋጋሚም ግብረሰይል ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የዓለማየሁ ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሙቷል። መኖሪያዋ ቄራ አካባቢ አዲስ አበባ፣ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረሰይል ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይል ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ከልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት በሁለተኛው ቀደም እንደዚሁ ካውናውን እንጠራለን ብለን ስንተባበቅ ሳንጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብስ ይመጣል፣ ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለ ሰዎች ባህሪ እያሰብ ነበር። ሻለቃ ብርሃኑ የሐረር ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። ያውም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። ከኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ 9ኛ ኮርስ እኔ ደግሞ 10ኛ ኮርስ ስለነበር በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብርሃኑ እጩ መኮንን ሆኖ የአንደኛ ዓመት ተማሪ በነበረበት ዘመን ምንም እንኳ ወደ ሁለተኛ ዓመት ቢዘዋወርም አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ ዓመት ተማሪዎች ሆነን እሱ ግን ሁለተኛ ዓመት ተማሪ ሆኖ ያላለፈባቸውን ትምህርቶች ቁልቁል ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብርሃኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ ሐረር ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቄ ነበር። ብርሃኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ አምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀብ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለእኔ ከተፈቀደው ነዳጅ ላይ ቀርቶ የሚሄድ የቅርብ ወዳጅ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረውት ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራችኋል የተባለው ነገር በጣም አሳሰበኝ። እንደማይደርስ የለ ከወታደር ፖሊስ እስር ቤት በመጣን ሁለተኛው ቀን
አባዲና ፖሊስ ኮሌጅ አንጀመት ከኔ በኋላ የነበረ የመቶ አለቃ እዚያው ደግ ምርመራ ክፍል ተመድቦ የሚሰራ መጣና እኔና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደ። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ የአንድ የሁለት መቶ ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋግር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት አመት የነበርንና ከተመረቅን በኋላ አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቀን ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረስ። ባንድ በኩል ሁኔታው ብርሃኑን ወይ ስርዓቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆኑኝም ብሎ ቢያምን ነው ሰላምታ እንኳ ሊሰጠን ያልፈለገው ብዬ ስለራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪደሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬን ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢው ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደርግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበል የነበረ ከአንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍራት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንቀራረብ የነበርንና ከአንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወጥ ትዝ አለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳሁ። መርማሪው ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባሁ። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊት ለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ከፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የምርመራ ቡድን የሰጠኸውን ቃል ተመልክቼዋለሁ። አንዱም የሰጠኸው ቃል ትክክለኛና እውነት አይደለም። ድሮስ የሀፓና ኢዲዩ አይደላችሁ መደጋገፋችሁ የት ይቀራል? ህዝብ ደህንነት ውስጥ ያለውን የሀፓ ቡድን ታንቀሳቀስ የነበርከው አንተ እንደነበርክ በደንብ ደርሰንበታልና ይህንን የሰጠኸውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ ያነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ስለው ወደዚያ ሻምበል ዘወር አለና ለደህና መርማሪ ሰጥተህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ ካንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያሰቃይና ርህራሄ ለሌለው መርማሪ ስጠው ማለት መሆኑ ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስንት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮው ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮው ከሄድን በኋላ እኔ ኮሪደሩ ላይ ቆይ ብሎኝ ወደ ቢሮው ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምቤሉ ቢሮ ወጣና አንቺ ደሞ የኢሃፓ አባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢሃፓ ልሳን የተወሰደ ነበር አንቺ ለሻሉ የህዝብ ደህንነት የኢሃፓ ተጠሪ ብሎ እንድከተለው አዘዘኝና ከኮሪደሩ መጨረሻ ወዳለው የመርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሬ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና በአይኔ ልክ እንዲሆን አጠፍ አጠፍ አድርጎ አይኔ እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ፣ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ 2 ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ካሁን አሁን የጓደኛዬ ተራ አልቆ እኔ እጠራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ 2 ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑን ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመታኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመጣ ገረመኝ። በጣም ያናደደኝ ግን ልክ ከመታኝ በኋላ ሆዴን ይዤ ስሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳሳቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ካሁን አሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ሆዴን በቦክስ ይለኛል ብዬ ሆዴን እንዳጠነከር እስኪደክመኝ ድረስ ተጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጩሆኝ ሲስቅ እኔም መታደሌ ገርሞኝ ሳ በልጅነት ፊታችንን ተሸፍነን ያዕቆብ እያል የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማሟሟቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና መርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። የምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መሰል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ ቋጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቆ የገባው። ይህ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥብ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤስ የሌለበት መሆኑ ነው እንጂ ከአንዱ የደማ አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጸረ አብዮተኛ ሊሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው 2 እጆቼን አንድ ላይ አሰረና 2 ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጭ አልኩ። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ኩርምት ባሉት ጉልበቶች እስር ባንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንደረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ያንን ወደ ላይ ተጋልጦ ያገኙትን የውስጥ እግር አንዱ ሲደክመው ሌላው እየተቀባበሉ በፈረቃ መደብደብ ጀመሩ። የመጀመሪያዎቹ ጥቂት በትሮች በጣም የሚሰሙ ሲሆኑ ህመሙ የሚሰማው ልብ ውስጥና ራስ ውስጥ ነው። እየቆየ ሲሄድ ግን ሰውነት ይደነዝዝና የበትሩን አስተራረፍ ጊዜ ብቻ መጠበቅ ይሆናል። አልፎ አልፎ ሲደክማቸው አረፍ ይሉና መናገር ስትፈልግ በጣትህ ምልክት ስጥ ብለው የማሾፍ ያህል መመሪያ ያስተላልፋሉ። የሚገርመው ነገር ግን አንዳቸውም መግረፍ ከመጀመራቸው በፊት ፋይሌን አይተው ይሄ ቃል ትክክለኛ አይደለም፣ በዚህ ላይ ማብራሪያ እንፈልጋለን የሚል ነገር እንኳን አልጠየቁኝም። በቀጥታ ወስደው መደብደብ ነው የጀመሩት። ያው ሻለቃ ብርሃኑ ግረፉ ስላላቸው ብቻ እሱን ሊያስደስቱ መግረፍ ጀመሩ እንጂ ፋይሌንም ያዩት አይመስለኝም። ስንት ደቂቃ እንደቆየው አላስታውሰውም። የጊዜ ግምት ሁሉ ጠፍቶኛል፣ ግን እንደማያልፍ የለም አለቀና ካንጠለጠሉበት ላይ ብድግ አደረጉና መሬት ሲለቁኝ ወደቁ። ወዲያው ያንን በጉልበቶች መካከል ያስገቡትን አጠና መሰል እንጨት አውጥተው እጄን ፈተው ካፌ ውስጥ ያንን ኳስ ሲያወልቁልኝ አፌ እንደተከፈተ ቆየና መግጠም አስቸገረኝ። ያ በተደበደቡ ሰዎች በማሾፍ ደስታ የሚያገኝ መርማሪ ክፍታፍ አፍን አዘጋ ብሎ መዝጋት አቅቶኝ በእጄ አገጬን ወደ ላይ ገፍቼ አፌን ለመዝጋት ስሞክር አይቶ ሳቀብኝ። ተነስቼ ለመቆም ስሞክር እግሬ ደምቶና አብጦ ስለነበር መቆም አቅቶኝ ግድግዳውን በእጄ ለመደገፍ ስሞክር ለካስ በድብደባው ወቅት እጄም ከእግሬ ጋር ቅርብ ለቅርብ ስለነበረ በጣም ቆስሎ ስለነበር መደገፍ አቃተኝና ወደቁ። ሁለቱም መርማሪዎች ሳቁብኝ። እንደምንም ተንፏቅቄ በእግሬ ቆምኩ። አንደኛው መርማሪ ቶሎ ብለህ ጫማህን አድርግ ውጣ አትንደፋደፍ ብሎ አከታለበኝ። ባይኔ ስገባ አድርጌ የነበረውን የላስቲክ ነጠላ ጫማ ፈለግኩና እግሬ ላይ ለማስገባት ብሞክር እግሬ ሁሉ ደምቶና አብጦ ስለነበር የማይታሰብ ነገር ስለሆነብኝ ትቼ ልወጣ ስል ምርመራ ክፍል ያንተ ጫማ መጣያ አይደለም አለና ከየት እንደመጣው አላውቅም በቁራጭ ሲባጎ ቢጤ የነጠላ ጫማዬን ላስቲኮች አንድ ላይ አሰረና ጫማውን ትከሻዬ ላይ አንጠለጠለልኝና በሁኔታዬ እየሳቀብኝ አስወጣኝ። የምርመራ ክፍሉ የሲሚንቶ ወለል ወጣ ገባ ስለሌለውና ስለሚቀዘቅዝ ያንን በዱላ ብዛት ያተኮሰና የቆሰለ እግር ስለሚያቀዘቅዝ ሲረጡት ትንሽ ፋታ ይሰጣል። ከምርመራ ክፍሉ እንደወጣው የዱላው ንዝረት የመንገጭን ላይ ወደ ታች መላቀቅ ምን ጊዜም ደግሞ ፊቴን እንደመቱኝ ባላስታውስም ከፊቴ ላይ ከግራ አይኔ አካባቢ የሚወርደው ደምና ያንን ኳስ አፌ ውስጥ ለማቆየት ሲባል ወደ ኋላ ተዠምግጎ የታሰረው ሲባጎ የአፌን ግራና ቀኝ ልክ እንደ ፈረስ ልጓም ስላቆሰለኝ ከሱም የሚፈሰው ደሜና በዚያ ላይ ረሃቡ ተነባብሮብኝ መኖሬን ሁሉ ጠልቼ ነበር። መርማሪዬ ወስዶ እዚያው ሻምበል ቢሮ አስገባኝና ቃሌን ለመስጠት ከአንድ መርማሪ ጠረጴዛ ፊት ለፊት ተቀመጥኩ ልበለው እንጂ መቼም ሌላ ቃል ስለሌለው በትክክል የሆነው ግን ልክ እንደ ዶንያ ነው። ዘፍ ብዬ ወንበሩ ላይ የወደቅሁት ክፍሉ ውስጥ አንድ ሶስት የሚሆኑ መርማሪዎች ፊት ለፊታቸው አንዳንድ የተጎሳቆለ እስረኛ አስቀምጠው አንዴ ይሳደባሉ፣ አንዴ ያስፈራራሉ። ያ የሚያውቀኝ ሻምበል አየኝና ፊቱን በሐዘን አጠቆረው። ምንም ለማድረግ እንደማይችል ስለማውቅ አዘንኩለት።
يالتادلو تولد اونتنيا تاريك بعبدي عبد الله كفل عرات مهر ورقا غنيو خيلة جيورجيس ميازي عور سبا عامة مهرت بتعم أسفر ريجيزي نبر بزي عوقت تماري بتليم مهر هونو مغنيت اندوان ننيا يمنغست تقامي نت سرا عبيو تنيا ملايا هونو يتايي سلنبرة بشو ما من توچنا ببوچلو چاچو عين بيالتو مگر مم تلام دنال كسرابوتا وده بيتي بمامرات لاي ايالو عند يمموكو يابيو تبقى قواد مساريو نانگتو تف تف سيل عنقاق قرقود تباكه النزي اناركيست ولاجوش هدق تلالفو بي قواداو لقصو يتك امتو سلوهنا ليلوش قواد جوشن چمري بتتناكر هونيتا اندنك لكال بالي كمان برو تازجي مهيرينو علي چنك نبر بزي وقت ولا جوج لموتو لجوج جاتشو مالكس اي فكاد الله جو منبر بزي مكنيات ازنات جون لموتات يما يفتروت مكنيات النبرم يموا جوا يقرم تالم عبات ياسر عليك عدا قفو يهننو عفان اقادة لموتات يتتك مبت زدي كهولو ليتي على نبر يبيتات جو زوريا بابيو تباكيو جتك ببسل نبر سوچون لما الزناغات ريديونات شون كفتو بمسكوت لاي يانورو تال ريديونو مفكرون النازفنون ايك ايه تاسي عوردو تاتاكي وچو ايه عبادتو انقوان ليالكس اندياوم زفن كفتوال بمالت تلو غلل بسلالو اللات شو ببلهات ارمات شون اندوتو اندو قاد دينيه اجاو تونيال عرماني وچو خايا امستون وطاتوش فشتو بركاتة أزاونت ولا جوتشن يبقى لوني هنا البلو بمفرات بأسر بيت كما قرات شوليلا يام بكايد اللم بمالت فييت مرتبيتونا بي درجتو يصدات زمچا بمالت كدرجتو إيهاب باقار يروك نككي اللا شون هلو ياقبس بسو جمر بزي زمچا انيم تالسر بتكواكوامو أسجي يامر مرابولنوست አቶ ዳዊት ያቆብ አለበት ይግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለድን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ እንደማናቸው በፓርቲው ዙሪያ እንደ ተሰባሰቡ አባላቱና ደጋፊዎቹ ለፋሳባዊ ጥናት ዲአሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ ያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ ለመከራ ቀረብኩ አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርህራሄ ተገረፍኩ እግሬ ነፈረ በማግስቱም ደገሙኝ ጭካኔያቸው ወሰን አጣ የጠገበ ድመት ከነ ህይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማን አለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ እህል መብላት አቃታቸው ተጨነቁ በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ ጧት ለሽንት መውጣት ባለመቻሉ በሶስት ሰዎች በሸከም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዐይኔ ስለተመለከቱ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በጃቸው ቢወድቅም ደፋር ነበር። የውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ ያሳየኝ ነው። አቦ አንቺ እኮ ብትወልጂኝም ለፍተሽ ብታሳድግኝም ብታስተምሪኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለሀገርና ለወገን ነው። እኔ እኮ ከእንግዲህ የህዝቡ ልጅ ነኝ አለኝ። ስለ ኤርትራ ውጊያ ሲናገር አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም፣ መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ፣ በመጨረሻ ቀሙኝ ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ ዓላማ እኮ ነው ብሞት እንኳን እንዳትጸጸቺ፣ የእኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀቅዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው፣ አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እምባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግሥት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 አጥቢያ ገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልሆንነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ፣ እማዬ እኔ ወታደርነት እቀጠራለሁ፣ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለክልሽ ስለሌለ ከዘመዶች ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም አይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው። ጭምት ሆነ። የሰው ድምፅ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል መቼም ትዕግስት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ሕዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው። ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ ያበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ኢሕአፓ እውነተኛ ነበር፣ እውነተኛ ነው ተብሎ ታሪኩን ለምስክርነት እንዲህ መጠየቃችን ራሱ ትልቅ እድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይህን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ፣ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን ብለው መሬቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሬቷን ሳም አደረጓት። ይገርማል። ኢሕአፓ የወጣቶችን አእምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበትን። ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።